በምስራቅ ጉራጌ ዞን ቡይ ከተማ አስተዳደር አራት ሴት ህጻናት ከባድ ዝናብ ባስከተለው የውሃ ሙላት መወሰዳቸውን የከተማው አስተዳደር አስታወቀ። የከተማው ከንቲባ አቶ በለጠ ጫካ ገዳቱ በደራሽ ውሃው ከተወሰዱ አራት ህጻናት እስካሁን የሁለቱ አስከሬን መገኘቱን ለአሜሪካ ድምፅ ተናግረዋል። በእጅጉ ማዘናቸውን የገለጹት የአንዲቱ ሟችን ህጻን ወላጅ አባት አቶ ሙሉነ ሻንቆ ሌላዋ ልጃቸው እህቷ በደራሽ ውሃ ስትነጠቅ በማየቷ በከፍተኛ ስነልቦናዊ ጫና ውስጥ እንደምትገኝ አመላክተዋል። ከጥቂት ቀናት በፊት የባተው የክረምቱ ወቅት ከመደበኛው በላይ ዝናብ የሚጥልበት መሆኑን የገለጸው የኢትዮጵያ ሜትሮሎጂ ኢንስቲትዩት ህብረተሰቡ የልጆችን እንቅስቃሴ እንዲቆጣጠር አሳስቧል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡይ ከተማ በሚገኘው የከለክንደ ወንዝ ሙላት ተወሰደው ከተባሉ አራት ህጻናት ውስጥ የአንዲቱ አባት አቶ ሙሉነ ሻንቆም በከፍተኛ ሐዘን ውስጥ መሆናቸውን ለአሜሪካ ድምጽ በስልክ ተናግሯል።
እኔ ልጅ አንደኛው ተወስዳለች፣ አንደኛው ነው የተረፈች። ከሶስቱ ሁለቱ ተርፎልኛል፣ አንደኛው ነው ትንተያለች። በቃ ያሉትን በአጠቃላይ የነበሩት ያው እንደ መረጃ እንደሰማሁት ከሆነ ስምንት ነው የሉት ተባለ። አሁን ስለያሉትን አራቱ ተርፈዋል። ያው ሌሎቹ ሁለቱ የት እንደሆኑም አላወቁም። ብቻ በተቀሉ ያው ጓደኛሞች ናቸው አራቱንም የሞቱት።
ከትናንት በስቲያ ረቡዕ ማለዳ 12 ሰዓት ለጸበል በሚል ወደ ከለክንደ ወንዝ በአንድ ላይ መወርዳቸው ከተነገረው ስምንት ህጻናት ውስጥ ሶስቱ የእርሳቸው ልጆች እንደነበሩና አንዷ በደራሽ ውሃ እንደተወሰደችባቸው አቶ ሙሉን ያስረድተዋል። ቃል ክዳን የተባለች ሌላኛው ልጃቸው ደግሞ ጎርፍ የወሰዳት ሳለ ቁጥቋጦ ላይ በመንጠልጠል መትረፏን አቶ ሙሉን ገልጸው፣ እህቷ ግን በወንዝ ሙላት ስትበላ በማየቷ በከፍተኛ መደናገጥና የስነ ልቦና ጭንቀት ውስጥ እንደምትገኝም አመልክቷል።
ቀን ያመጣብን እኛ በድንጋጤና ባዘን ላይ ነው። እህታቸው መርቼ መጠጫ አይኖርም።
የቡይ ከተማ አስተዳደር ከንቲባ አቶ በለጠ ጫካም ለጸበል ብሎ ወደ ከለክንደ ወንዝ የወረዱ እድሜያቸው ከ14 እስከ 16 የሚሆኑ አራት ህጻናት በደራሽ ውሃ መወሰዳቸውን ለአሜሪካ ድምጽ በስልክ አረጋግጧል።
እድሜያቸው ከ14 እስከ 16 የሚጠጉ ህጻናት ናቸው። ወጣት ሴቶች እንግዲህ ለጸበል ለመጠመቅ በሚል ከከተማው ወደ 5 ኪሎ ሜትር በሚልቅ አካባቢ ላይ እንቅስቃሴ አረጉ በጠዋት። እዛው ሲመለሱ ያው ወንዝ ሞልቶ ስለነበረ እዛው እንደገቡ ነው መረጃው የደረሰን እና ከእነሱ ውስጥ ያው አንድ ሴት ልጅ ናት የቀረችው።
በደራሽ ውሃ ከተወሰዱት አራቱ ህጻናት እስካሁን የሁለቱ አስክሬን መገኘቱና የቅርቦችን ለማግኘትም ፍለጋ ተጠናክሮ መቀጠሉን ከንቲባው አመልክቷል።
ከዛ ውስጥ ያው አራቱ ውሃው እንደተወሰዱና የመጨረሻ የቀረችዋ ልጅ ናት መረጃ ምንጭ ሆና ከተማው መረጃ ሰጠችን። እንግዲህ ከዛን ጊዜ ጀምሮ አራቱንም አስክሬን የማፈላለግ ስራ ያው እስከ ዛሬ ድረስ እየተሰራ ነው ያለው። በሂደቱም ሁለቱ ከብዙ ልፋት በኋላ አግኝተን ዛሬ ቀብር መፈጸም ችለናል። ቀሪ ሁለቶቹ ደግሞ በማፈላለግ ሂደት ላይ እናያለን። ዝናብ ወቅት ስለነበረ ያው ዝናብ ሲዘንብ በወንዞች መሙላታቸው ግድ ነው። ያው ድልድይ የለውም አጋጣሚ እዛ ውስጥ ያው ሲቀንስ ነው ሰው የሚሻገረው። ያው ህጻንነትም ሆኖባቸው ነው መሰለኝ እሱን ለመሻገር ሲዳፈሩ አይነት ይመስላል የተፈጠረው ችግር ማለት ነው።
የኢትዮጵያ ሜትሮሎጂ ኢንስቲትዩት የሜትሮሎጂ ትንቢያና ቅድመ ማስጠንቀቂያ ምርመራ ዘርፍ ምክትል ዋና ዲሬክተር ዶክተር አሳምነው ተሾመም ከጥቂት ቀናት በፊት የባተው የክረምት ወቅት ኢትዮጵያም በዓመቱ ውስጥ ካሏት ሶስት የዝናብ ወቅቶች ውስጥ ከመደበኛ በላይ ዝናብ የምትጥልበት እንደሆነ ተናግሯል።
የተለያዩ የአየር ሁኔታ ክስተቶች አሉ። የምስራቅና የመካከለኛ ፓሲፊክ ውቅያኖስ ከመደበኛ በታች መቀዝቀዝ ወይንም ላይና የሚባለው የአየር ሁኔታ ክስተት በክረምቱ ውስጥ ሊፈጠር እንደሚችል እና ከግንዛቤ ተወስዷል ማለት ነው። ስለሆነም በዘንድሮ በክረምት 2016-17 ዓ.ም የክረምት ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ማለትም የአፋር ክልል፣ የትግራይ ክልል፣ የአማራ ክልል፣ የቤኒሻንጉል ጉሙዝ ክልል፣ ጋምቤላ፣ አብዛኛው የኦሮሚያ ክልል ዞኖች፣ የደቡብ ምዕራብ ኢትዮጵያ፣ የማዕከላዊ ኢትዮጵያና የምስራቅ የሀገራችን አካባቢዎች ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው ትንበያ ተሰጥቷል ማለት ነው። በዚህ ባሳለፍነው የሰኔ ወር እንኳን 45 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ እጅግ ከባድ መጠን ያለው ዝናብ የተመዘገባቸው አካባቢዎች አሉ። በ24 ሰዓት እስከ 30 ሚሊሜትር እስከ 100 ሚሊሜትር እጅግ ከባድ መጠን ያለው ዝናብ የተመዘገባቸው የሀገራችን አካባቢዎች አሉ ማለት ነው። ስለሆነም እነዚህ ከባድ መጠን ያለው ዝናብ በሚደጋገምበት ወቅት ለቅጽበታዊ የጎርፍ መፈጠር መንስኤ ሊሆን ይችላል ማለት ነው። በተለይ በሀገር አቀፍ ደረጃ በብልድኝም በክረምት ወቅት የሚኖር የዝናብ መጠንና ስርጭት ተጽዕኖ የሚያደርስባቸው አካባቢዎች አሉ ማለት ነው።
ይህንን ተከትሎም የተለያዩ ተፈጥሯዊ አደጋዎች በከተማም በገጠርም እያጋጠሙ መሆኑን ዋና ዲሬክተሩ ገልጸው ሊደረግ ስለሚገባው ጥንቃቄ አብራርቷል።
ስለሆነም ማህበረሰቡና የሚመለከታቸው አካላት ከወዲሁ አስፈላጊው ዝግጅትና ጥንቃቄ ማድረግ ያስፈልጋል። በየዕለቱ ተፋሶች የሚይዙትን የውሃ መጠን የውሃ ከፍታ የቅርብ ክትትል በማድረግ ለማህበረሰቡ እንደዚሁ አስፈላጊውን ግንዛቤ እንዲኖረው ማድረግ ያስፈልጋል ማለት ነው። ሌላው እንደዚህ በከተሞች አካባቢ ቅዘታዊ ጎርፍ ሊኖር የሚችለው በተለይም ከውሃ ማፋሰሻ ቱቦዎችና ከቆሻሻ አወጋገድ ስርዓት ጋር ተያይዞ ስለሆነ በተለይም በከተሞች አካባቢ ማህበረሰቡ በየአካባቢው በየሰፈሩ ያለው የውሃ ማፋሰሻ ቱቦዎች ከወዲሁ የማጽዳት የመንከባከብ ስራዎችን በመስራት ሊደርስ የሚችለውን ተጽዕኖ መቀነስ ያስችላል ማለት ነው። በአጠቃላይ ግን የዘንድሮ ክረምት የከዝረ ጠቃይ በሆኑ የሀገራትና አካባቢዎች ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል።
ከክረምቱ ወቅት ጋር ተያይዞ የጎርፍ ሙላት የሚጠበቅ በመሆኑም ህብረተሰቡ የልጆችን እንቅስቃሴ እንዲቆጣጠርና ተገቢውን ጥንቃቄም እንዲያደርግ ከንቲባው አቶ በለጠ ጫካ አሳስበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።